voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። የዛሬውን ሰኞ የካቲት 24 ቀን 2006 ዓ.ም ስርጭት ሰለሞን ክፍሌ አስተናግዳለሁ። ደሳሌ መኮንን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከሄኖክ ሰማእግዜር እንስማ።
እንደምን አመሻችሁ። በሰሜን ምስራቅ ናይጄሪያ ቦኮ ሐራም ቅዳሜና እሁድ ያደረሳቸው ጥቃቶች 100 ሰዎች ሲገደሉ 3 ሰዎች ደግሞ በተለያዩ ዘመቻዎች ታፍነው መወሰዳቸው ተዘገበ። ቅዳሜ ዕለት በማይዱግሪ ከተማ 2 ፈንጂ የጫኑ ተሽከርካሪዎች በአንድ የሲኒማ አዳራሽና የሰርግ ስነ ስርዓት መካከል ባደረሱት ፍንዳታ በርካታ ሰዎች ሲያልቁ ወደ 12 የሚሆኑ ሕፃናት አስከሬንን መመልከታቸውን የእርዳታ ሰራተኞች አስታውቀዋል። ከማይዱግሪ 60 ኪሎ ሜትር በምትገኝ የገጠር መንደር ወደ 20 የሚጠጉ ነዋሪዎች ከቤታቸው ተጎትተው ወጥተው በጥይት ሲገደሉ ቤታቸውም በእሳት ተቃጥሏል። ደቡብ አፍሪካዊ የኦሎምፒክ ሯጭ ኦስካር ፒስቶሪየስ የሴት ጓደኛውን በመግደል ወንጀል ለቀረበበት ክስ ዛሬ ፍርድ ቤት ቀርቧል። በዛሬው ዕለት የምስክሮች ቃል የተደመጠ ሲሆን ፍርድ ቤቱ ፒስቶሪየስ የሴት ጓደኛውን ሪቫ ስቲንካምፕን ከቤቱ መታጠቢያ በር በጥይት ተኩሶ ገድሎ እንደሆነ ግራና ቀኙን ይመረምራል። ፒስቶሪየስ በበሩ አሾልኮ የተኮሰው ከቤት ውስጥ ዘራፊ መጣብኝ ብሎ በመስጋት እንደሆነ ይናገራል። በዚህ ወንጀል ፒስቶሪየስ ጥፋተኛ ሆኖ ከተገኘ ዕድሜ ልክ እስራት ሊፈረድበት ይችላል። የ27 ዓመቱ ፒስቶሪየስ የሚታወቀው በካርበን አስተኔ በተሰራ የእግር ድጋፍ በመሮጥ በለንደን ኦሊምፒክ መሳተፉ ነው። የራሻ የውጭ ጉዳይ ሚኒስትር የሀገራቸው ጦር በክሪሚያን ባህረ ሰላጤ ያለውን እንቅስቃሴ በመደገፍ ተናገሩ። ሰርጌይ ላቭሮቭ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጋር ከመገናኘታቸው አስቀድሞ በሰጡት አስተያየት የራሻ ጦር በክሪሚያ መሰማራቱ የጸጥታ ሁኔታው እስኪረጋጋ አስፈላጊ ነው ብለዋል። በጄኔቫ የተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ ባሰናዳው ጉባኤ ላይ የተናገሩት ላቭሮቭ ወታደሮቻቸው የራሻን ደህንነት በመጠበቅ ላይ ናቸው ብለዋል። ዩክሬን የራሻ መንግስት የጦር ወረራ አካሂዶብኛል በማለት ሞስኮ በፍጥነት ወታደሮቿን ከክሪሚያ እንድታስወጣ ጠይቃለች። የራሻ የመገናኛ ብዙሃን እንደዘገቡት ትናንት ሌሊት የራሻ አየር ኃይል በዩክሬን ሰማይ ላይ የአሰሳ በረራዎችን አካሂዷል። በኢንዱስትሪ የበለጸጉት የቡድን 8 ሀገሮች መካከል 7ቱ የራሻን ወታደራዊ እንቅስቃሴ የዩክሬንን ሉዓላዊነት የተጻረረ ጥቅስ ግልጽ ወረራ ሲሉ፣ ቻይና በበኩሏ ከራሻ ጎን ቆማለች። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ናታንያሁ ማምሻውን በዋሽንግተን ዲሲ ተቀብለው ሲያነጋግሩ የመካከለኛው ምስራቅ የሰላም ስምምነት ወደ መጨረሻው ምዕራፍ እንዲሻገር ይጥራሉ። ሚስተር ናታንያሁ ከእስራኤል ከመነሳታቸው በፊት ለጋዜጠኞች ሲናገሩ የዓለም አቀፉ ማህበረሰብ በፍልስጤም ጉዳይ ላይ የእስራኤልን ጥቅም በተወሰነ ደረጃ ቆርሶ የመስጠት ሐሳብ ቢያራምድም በጽኑ የእስራኤልን ጥቅም ለማስጠበቅ እንደሚቆሙ ተናግረዋል። ሚስተር ኦባማ በበኩላቸው ኔታንያሁ በዩናይትድ ስቴትስ ሸምጋይነት የረቀቀ የመጨረሻ ዙር ድርድር ላይ እስራኤል እንድትሳተፍና እንድትስማማ በቀረበው አስተያየት ይጥራሉ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሐምሌ ወር ይፋ የሆነው ስምምነት ሰነድ በቀጣዩ ወር ይፈረማል የሚል እቅድ በዩናይትድ ስቴትስ የወጣ ቢሆንም ወደ ስምምነት ሳይደረስ ጊዜው እያለቀ መጥቷል። በስተ መጨረሻም የተባበሩት መንግስታት ድርጅት የጸረ ኒውክሌር መሳሪያ ጠባቂ ቡድን ኢራን የበለጸገ ዩሬኒየም ክምችቷን መቀነሷን አስታወቀ። የዓለም አቀፍ የጸረ አቶሚክ መሳሪያ ድርጅት IAEA መሪ ዩኪያ አማኖ በዛሬው ዕለት ኢራን የቀረበላትን ገደብ በግማሽ አሟልታለች ብለዋል። ዜናው አበቃ።
ሄኖክ ሰማእግዜርን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በሰለሞን አባተ እየተዘጋጀ የሚቀርበው ጤና ነክ ዝግጅት ይሆናል።
ጤና ይስጥልን ክብራትና ክብራን። በዛሬ ጤና ነክ ዝግጅት የሰው ልጅን ጤና ከበሽታዎች ለመከላከል እየተካናወኑ ያሉ ስራዎችን፣ የተገኙ ውጤቶችን፣ የወደፊቱን አቅጣጫ እንመለከታለን። የቆላ ንዳድን ለመከላከል እየተሰራ ያለው ክትባት ሙሉ በሙሉም ባይሆን አበረታች ስኬት እያስመዘገበ መሆኑ ተሰምቷል። በቢምቢ ከሚተላለፉት አራት አይነት የንዳድ አምጪ ቫይረሶች ሶስቱን መከላከል እንደሚቻል ተመራማሪዎቹና በክትባቱም ላይ እየሰሩ ያሉት ባለሙያዎች ተናግረዋል። ምንም እንኳ ውጤቱ የተጠበቀውን ያህል ባይሆንም ወደፊት ለመጓዝ ግን አቅም የሚሰጥ ስኬት መሆኑ ታምኖበታል ይላል የፌት ላፒዱስ ዘገባ። ከዚሁ የክትባት ጉዳይ ሳንርቅ ብዙዎች በጉጉት የሚጠብቁት የኤችአይቪ ክትባት ወትሮ በተለመደው መንገድ ሊገኝና ውጤታማም እንደማይሆን አሁን ታምኖበታል። ይልቅ የሰውነትን የመከላከልና ራስን የመጠበቅ አቅሙን ለማጎልበት የሚያስችሉ ወይም ሌሎች ኤችአይቪን ሊያቆሙና በቋሚነትም ሊከላከሉ የሚችሉ ዘዴዎችን መፈለግ ነው ተመራማሪዎቹ አሁን የተያያዙት የጆዲ ካፖ ዘገባ የሚመለከተው ጥረት። ወደ ዝርዝሮቹ ዘልቃለሁ። የቆላ ንዳድ ወይም አንቀጥቅጥ ወይም አንዘፍዝፍ ይሉታል ባንዳንድ አካባቢ፣ በመላው የሐሩር አውራጃ ውስጥ እጅግ ተስፋፍቶ የሚገኝ የጤና ችግር ነው። በ128 ሀገሮች ውስጥ የሚኖር 2.5 ቢሊዮን ሰው ነው ለዚህ ጉዳት ተጋልጦ የሚገኘው። የበሽታው ምልክቶችና መገለጫዎች የሰውነት ህመም፣ ትኩሳት፣ ማንቀጥቀጥ ሲሆኑ የደም ዝውውርን ማቆም ወይም መረበሽ፣ ራስን መሳትና ሞትም ሊያስከትል የሚችል ችግር እንደሆነ ይታወቃል። በየዓመቱ ከ21,000 በላይ የሚሆን ሰው በዚህ የቆላ ንዳድ ችግር ይሞታል። ደቡብ ምስራቅ ዩናይትድ ስቴትስን ጨምሮ ችግሩ በብዙ ሀገሮች እየተስፋፋ በሄደ መጠን የሚሞቱት ሰዎች ቁጥርም እየጨመረ መሆኑን ቅኝቶች ይጠቁማሉ። ከህመሙ የሚድኑ ሰዎች ሁለተኛ በተመሳሳይ ቫይረስ አይጠቁም። ይሁን እንጂ ከሚታወቁት አራት የተለያዩ ቫይረሶች ለአንዱ ወይም ቀደም ሲል ላልተያዙበት መጋለጣቸው አይቀርም ይላሉ በቆላ ንዳድ ክትባት ላይ የሚሰራው ደንግ ቫክሲን ኢኒሼቲቭ የሚባለው ተቋም ባልደረባ ስካት ሄልስቴድ።
Dengue normally produces a short, acute, febrile disease, sort of a flu-like disease.
ደንግ ወይም የቆላ ንዳድ ብዙ ጊዜ ፈጥኖ የሚያንዘፈዝፍ ችግር ነው። ሽፍታን የሚያስከትል ጉንፋን የሚመስልም በሽታ ነው። አንዴ ይዞ ከለቀቀ በኋላ ለረጅም ጊዜ እንደገና አይዝህም። ሌላኛው ግን ሊያገኝህ ይችላል። ለምሳሌ አይነት አንድ የሚባለው ይዞ ቢለቅህ 2-3 ወይም 4 ሊይዙህ ይችላሉ። እንደምናውቀው አይነት አንድ እና አይነት 2 የደንግ የኪንታሮት ትኩሳት ሊያስከትሉ የሚችሉ እጅግ አደገኛ አይነቶች ናቸው። ይሄኛው በአመዛኙ የሚከሰተው በእስያና በአሜሪካ የሐሩር አውራጃ አካባቢዎች እንደሆነ ይታወቃል።
በዚህ ምክንያት ተመራማሪዎቹ አሁን እየጣሩ ያሉት ቀደም ሲል ተሰርቶ ስኬት ባስመዘገበው የቢጫ ወባ ወይም የሎ ፊቨር ላይ የተመረኮዘና የአራቱም አይነቶች የደንግ ቫይረሶች የተዳከሙ ዝርያዎች በአንድ ላይ የተዋሃዱበትን ክትባት ነው። በክትባቱ ሙከራ ላይ ሄልስቲድ ባይሳተፉም ሳኖፊ ፓስተር የሚባለው መድኃኒት አምራች ኩባንያ ክትባቱን ለማምረት የመረጠው ወደ ቢጫ ወባ አምጪ ቫይረስ የህይወት መሰረት የሆነው ጂን የአራቱንም ቫይረሶች ክፋዮችን በማስገባት የደቂቅ አካላቱን ድቀላ ማካሄድን መሆኑን ተናግረዋል። ክትባቱ በሽታውን መከላከል ያስችል እንደሆነ ለማረጋገጥ በ4,000 የታይላንድ ተማሪዎች ላይ ሙከራዎች ተካሂደዋል። ተማሪዎቹ የዋናውን ወይም መሰልና የሐሰት የሆኑ 3 ክትባቶችን እንዲወስዱ ተደረገ። በጊዜ ብዛት የሰዎች ሰውነት የሚፈጥረውን የመቋቋም ሂደትና መለዋወጥ መከታተል እንዲቻልም ተማሪዎቹ ክትባቱ የተሰጣቸው በየስድስት ወሩ ነበር። ከሁለት ዓመት በኋላ ሕፃናቱ ሲመረመሩ ከአራቱ በሦስቱ ላይ ሰውነታቸው የመከላከል አቅም አጎልብቶ ተገኘ። ይሁን እንጂ በዓለም ዙሪያ የበረታ ሆኖ የሚገኘውንና 40% ሰው ያለበትን አራተኛውን አይነት መከላከል አልቻለም። ውጤቱ ግን ያሳየው ክትባቱ ደህንነቱ የተጠበቀ መሆኑንና በቴክኖሎጂ ደረጃም ሊሰራና ሊሰጥም የሚችል መሆኑን ነው። ምንም እንኳ የሳኖፊ የክትባት ሥራ ከዚህ የበለጠም ውጤታማ ሊሆን ይችል እንደነበረ ሄልስቲድና ሌሎችም ተመራማሪዎች ቢናገሩም አሁን የተጨበጠበት ውጤት በራሱ ግን አንድ ግዙፍ እርምጃ በመሆኑ ይስማማሉ።
The problem is, can we really use a vaccine that only protects against 3 And in my commentary that I wrote for
አሁን ችግሩ ሶስቱን አይነቶች ብቻ የሚከላከለውን ክትባት መጠቀም እንችላለን ወይ ነው። ላንሴት መጽሔት ላይ ባሰፈርኩት ሐሳቤ የቫይረሱን ካንድ ሰው ወደ ሌላ መሸጋገር ለማቆም የሶስቱን ውህድ በበቂ ሁኔታ መስጠት ከተቻለ ምናልባት ይሳካ ይሆናል። አንዱ ቫይረስ ብቻውን የኪንታሮት ትኩሳትን ሊፈጥር አይችልም። በመሆኑም በባለ ሶስቱ ውህድ የቆላን ዳር ክትባት ቫይረሱን መቆጣጠርና የከፋ ጉዳት እንዳያደርሱ ማድረግ ይቻላል።
ሳኖፊ ክትባቱን በሶስት ደረጃዎች በተከፈሉ ሙከራዎች ያፈተሻቸው ይገኛል። ያሁኑ ሙከራ በ10 ሀገሮች ውስጥ በ30,000 ሰው ላይ የሚካሄድ ተከታታይ ስራ ሲሆን ውጤቱ በአውሮፓውያኑ የዘመን አቆጣጠር በ2014 ይወጣል ተብሎ እየተጠበቀ ነው። በሌላ ዝግጅት ከኤችአይቪ ጋር የተያያዘውን ውጤትና ሌሎችንም ይዤላችሁ መለሳለሁ። ጤና ይስጥልኝ።
በመጨረሻም አድማጮች፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኤርትራ ቴሌቪዥን ጋር ባደረጉት ሰፊ ቃለ መጠይቅ የተለያዩ የአገር ውስጥ ነጥቦችን አንስተዋል። በቃለ መጠይቁ ከተነሱት ነጥቦች መካከል በተወሰኑት ላይ ዶክተር ኪዳነ መንግስተአብ ትንተና እንዲሰጡበት ጋብዘናል። ዶክተር ኪዳነ በፔንሲልቬኒያ ስቴት ዩኒቨርሲቲ የአፍሪካ ጥናት ክፍል ኃላፊ ናቸው። አዳነች ፍሳሐዬ ናት ያነጋገረቻቸው።
ባለፈው ጊዜ የኤርትራ ቴሌቪዥን ከፕሬዚደንት ኢሳያስ ጋር ባደረገው ቃለ መጠይቅ ህግደፍን የማጠናከሩ ጉዳይ ባለፈው ዓመት ታቅደው ከነበሩት ነገሮች አንዱ እንደሆነ ገልጸው ነበርና እስካሁን ባለው ጊዜ የተደረገው ነገር ምንድን ነው? ስለ ሀገሪቱ ፖለቲካዊ ግንባታስ ምን ተደረገ? የሚል ጥያቄ ቀርቦ እዚህ ሀገር ካለ ህዝባዊ ግንባር ፖለቲካ ሌላ ፖለቲካ አለ የሚል ሰው ካለ ሌላ ዓለም ሊፈልግ ይችላል ሲሉ ፕሬዚደንት ኢሳያስ መልሰዋል።
ኣብዚ ሃገር ብዘይ ናይ ህዝባዊ ግንባር ፖለቲካ ካልእ ፖለቲካ ኣሎ ዝብል ሰብ ድሕር ኣሎ ኮይኑ
እዚህ ሃገር ካለ ህዝባዊ ግንባር ፖለቲካ ሌላ ፖለቲካ ኣለ የሚል ሰው ካለ ሌላ ዓለም ሊፈልግ ይችላል። እንዲህ ከሆነ ደግሞ ግንባሩ ተሞክሮውን ለመገምገም መቻል አለበት። ባለፈው ዝናና አሰራር ለመኖር አይቻልምና ግንባሩ ካልተጠናከረ በስተቀር በውጭም ሆነ በሀገር ውስጥ የሚካሄዱ የኢኮኖሚም ሆነ ማህበራዊ ፕሮግራሞች እንዲሁም ባህላዊና ፖለቲካዊ ፕሮግራሞችም ሆኑ ማንኛውንም አይነት ሥራ ለመስራት አይቻልም። የህዝቡን አደረጃጀት፣ የህዝቡን ንቃትና ተሳትፎን ከአካባቢና ከመንደር እንዲሁም ከዞንና ከንዑስ ዞን አንስቶ ማጠናከር ያስፈልጋል። በሚኒስትር መስሪያ ቤቶች፣ በዞኖች፣ በማኅበራት አካባቢ ያለውን አደረጃጀትና አሰራርም ከዛ ጋር የተያያዘ በመሆኑ የተሸከሙትን ኃላፊነት በተገቢው መልክ ለማበርከት እንዲችሉ ቅርጹ፣ አደረጃጀቱና አሰራሩ ከአዲሱ መድረክ ጋር እየተሻሻለ መሄድ ብቻ ሳይሆን የሚመጣውን መድረክም ለመሸከም በሚችልበት መንገድ መሰራት መቻል አለበት። በሀገሪቱ ውስጥ ገዢው ግንባር አያስፈልግም፣ ህግደፍን ማለት ነው። ከግንባሩ ውጭ የሆነ ፖለቲካ ልንፈጥር እንችላለን የሚል ካለ ግን ሌላ ነገር ብታስብ ይሻልሃል፣ ጊዜህም ባታጠፋ ይሻልሃል እንላለን። ይህ ሲባል ግን ሁሉም ነገር አልጋ ባልጋ ነው ለማለት አይደለም።
ዶክተር ኪዳነ መንግስተአብ ፕሬዚደንት ኢሳያስ የሰጡት ምላሽ የቀረበውን ጥያቄ አይመልስም ብለዋል።
ታሕቶ ነቲ ናይ ህዝባዊ ግንባር ንምሕያል እንታይ ዝተገብረ ጉዕዘታት ኣሎ?
ጥያቄው ህዝባዊ ግንባርን ማለትም ህዝባዊ ግንባር ለፍትህና ለዲሞክራሲን ለማጠናከር ምን ተደረገ ነበር የሚለው። መልሱ ግን ለጥያቄው ቀጥተኛ ምላሽ አይሰጥም። ምክንያቱም ግንባሩ መጠናከር አለበት፣ እንዲጠነክር ደግሞ ተሞክሮውን ለመገምገም መቻል አለበት ነው ያሉት። መደረግ ስላለበት ጉዳይ እንጂ የተደረጉ ነገሮች ካሉ ግን አልተናገሩም።
ከዛ ጋር አያይዘውም ፕሬዚደንት ኢሳያስ ከህዝባዊ ግንባር በስተቀር በሀገሪቱ ሌላ ፖለቲካ ሊኖር አይችልም ስላሉትም ዶክተር መንግስተአብ ትክክለኛ አነጋገር አይመስለኝም ብለዋል።
ብዘይ ከህዝባዊ ግንባር ካልእ ፖለቲካ አሎ ዝበሃል እንተኮይኑ
ካለ ህዝባዊ ግንባር ሌላ ፖለቲካ አለ የሚባል ከሆነ በሌለ ነገር ላይ መነጋገር ነው የሚለው አነጋገር የሚያሳየው ከህዝባዊ ግንባር በስተቀር ኤርትራ ውስጥ ሌሎች የፖለቲካ ድርጅቶች እንዳይንቀሳቀሱ የማድረግ አላማ እንዳላቸው ነው። እኔ በበኩሌ እንዲህ አይነት አነጋገር ትክክል አይመስለኝም። ምክንያቱም የተለያዩ ፖለቲካ ፓርቲዎች ሲኖሩ ያመለካከቱ ድድር ሊኖር ይችላል፣ የፖሊሲ ድድርም ሊኖር ይችላል። ይህም ያገሪቱን ፖለቲካ ሊያዳብር ይችላል። ካለኛ በስተቀር ሌሎች እንደ ፖለቲካ ድርጅት ሊሳተፉ አይችሉም በሚባልበት ወቅት ያመለካከቱ ድድር በር ተዘጋ ማለት ነው።
ሌሎች የአፍሪካ ሀገሮች በተለይም የአፍሪካ ቀንድ ሀገሮች ቢያንስ የማይሸነፉበት አይነት ምርጫ ያካሂዳሉ። ኤርትራ ውስጥ ግን እስከነጭራሹ በሩ የተዘጋ ነው ይላሉ ዶክተር ኪዳነ።
ብጠቅላላ ክንሪኦ ከለና ኣብ ሃገራት ኣፍሪካ ካብኡ ሓሊፈ ኣብ ቀርኒ ኣፍሪካ
በአጠቃላይ በአፍሪካ ሀገሮች ከዛም አልፎ በአፍሪካ ቀንድ ሀገሮች ያለውን ሁኔታ ብንመለከት አብዛኞቹ የበላይነት ያላቸው ፓርቲዎች በምርጫ በማይሸነፉበት መልክ ቢሆንም አነስተኛ የፖለቲካ ፓርቲዎች እንዲንቀሳቀሱ ይፈቅዳሉ። ኤርትራ ውስጥ ግን ካለገዢው ፓርቲ በስተቀር ሌሎች ድርጅቶች እንዲፈጠሩ ፈጽሞ አይፈቅድም ማለት ነው በፕሬዚዳንቱ አባባል።
የሀገሪቱን የሰው ኃይል አቅም ለማሳጣት በተለይም ወጣቱ ኃይል ሀገሩን እንዲከዳ ለማድረግ ሲካሄድ የቆየ ደባለ ከዚህ በፊትም ቃለ መጠይቅ ላይ በሰፊው ገልጾት ነበር። ይህን ደባ በሚገባ ለመመከት እንዲቻል በሀገር ውስጥ የትምህርትና የሥራ ዕድል ስለማስፋትና ወጣቶችን ስለማጠናከር ምን የታሰበ ነገር አለ ለሚለው ጥያቄ ፕሬዚደንት ኢሳያስ
በዓለም ደረጃ ስላለው የሥራ አጥነት ጉዳይ ብንመለከት በስፓኝ፣ በግሪክ፣ በፖርቹጋል፣ በጣሊያንና በአጠቃላይ በአውሮፓ የሥራ አጥነቱ ጉዳይ በሚያስደነግጥ ሁኔታ ላይ ነው የሚገኘው ለማለት ብቻ ነው የምችለው። ሙያም ሆነ ትምህርት የሌለው ሰው እዛ ሄዶ እንዴት ነው ሥራ ሊያገኝ የሚችለው? በአሜሪካም እንዲሁ። ይህ የእኛ ችግር ብቻ አይደለም። ሱዳን ለምሳሌ እንደኛዎቹ የሁለተኛ ደረጃ ትምህርት ብቻ ያጠናቀቁ ሳይሆኑ በምርጥ ዩኒቨርሲቲዎች በዲግሪ ደረጃ ተመርቀው ከሀገሪቱ በመውጣት ላይ ያሉ 60% ናቸው። ይህ አሃዝ የሚያስደነግጥ ነው። ችግሩ ምንድን ነው? በዚህ ሙያ አገር ውስጥ ሆነህ የምታገኘው ደሞዝና ውጭ አገር ሄደህ የምትከፈለው የተለያየ በመሆኑ መውጣቱን ይመርጣሉ።
ዶክተር ኪዳነ መንግስታብ ግን አሁንም የተጠየቀው ጥያቄና መልሱ በቀጥታ አይገናኙም ብለዋል።
ንኣይ ከምዚ ረአየኒ እንታይ እቲ ሕቶ ዝተሓተተን እቲ መልስን ቀጥታ ይራኸብን እዩ።
በእኔ አመለካከት የቀረበው ጥያቄና መልሱ በቀጥታ አይገናኝም። የጎደለውን ለማሟላት ይህን እቅድ ይዘን ቀርበናል ያሉት ነገር የለም።
ፕሬዚደንት ኢሳያስ ወጣቶች ከሀገሪቱ የሚወጡበት ሌላ ምክንያት እንዳለ ሲገልጹ የእኛን አደገኛ የሚያደርገው ከተደራጀ ሴራ ጋር የተያዘ መሆኑ ነው ይላሉ።
ናባና ዚያዳ አደገኛ ትገብሮ ውዱብ ሸርሒ ስለደሎ ውዱብ ሸርሒ ብፍርሂ ማለት
የእኛን የባሰ አደገኛ የሚያደርገው የተደራጀ ሴራ ስላለ ነው። ይህ ሀገር ተረጋግቶ ወጣት ዜጎቹ በሀገራቸው ተምረው በሥራዎች ተሰማርተው ቁም ነገር የሚሰሩ ከሆነ እዚህ አካባቢ ላሉት ኃይሎች ስጋት ነው። ስለዚህ እንዴት እንበታት ነው፣ እንዴት እናዳክመው ነው ዓላማው። ከሁሉም በላይ ደግሞ ሌብነት ነው። እዚህ ሁሉም በሕዝብ ገንዘብ ነው የተማረው። ሕዝቡን፣ ቤተሰቡን፣ ሀገሩን መካስና ሀገሪቱን መገንባት ነበረበት። በውጭ ሆኖ ሀገሪቱን ለመገንባት አይችልም። ስለሆነም አገር ጥሎ መሄድ እንደ ዓይን ያወጣ ሌብነት አድርጌ ነው የማየው። ስንቶቹ ናቸው ውጭ አገር ሄደው ቁም ነገር የሚሰሩት? በእስራኤል ማጎሪያ ሰፈሮች ያሉትን በሚመለከት ከዚህ የባሰ የሚዘገንን ነገር የለም። በሌሎች የአውሮፓ ከተማዎች ያሉትም ያው ሕይወት ያሳልፋሉ ለማለት አይቻልም። እነሱ ስለ ሄዱ ብዙም የሚጎድል ነገር ያለ መስሎ አይታየኝም። ሁሉም ነገር ታይቷልና ወደ አገራችሁ ተመለሱ ነው ለማለት የሚቻለው። እነርሱ ስለሄዱ ብዙም የሚጎድል ሆኖ አይታየኝም። ልቡ ያልተረጋጋ ሰው አገር ውስጥም ሆኖ ስለማይረጋጋ ለሀገሪቱ የሚያበረክተው ነገር የለም። ስለሆነም ለራስህ ስትል ወደ አገርህ ተመለስ።
ዶክተር ኪዳነ መንግስታብ ግን ወጣቶቹ ከሀገራቸው የሚወጡት ለምን እንደሆነ ለማወቅ የሚወጡትን ወጣቶች በመጠየቅ የተደረጉ ብዙ ጥናቶች አሉ ሲሉ አስረድተዋል።
እዚ ንምንታዮም ዝወፁ ዘለው ዝበሃል ነቶም ዝወፁ
ለምንድን ነው የሚወጡት የሚለውን ጥያቄ ለመመለስ ለምን ከሀገራችሁ ወጣችሁ በሚል የወጡትን ራሳቸውን በመጠየቅ ብዙ ጥናቶች ተካሂደዋል። ዋናው የሚሰጡት መልስም ገደብ አልባ የሆነው የወታደራዊ አገልግሎት ጊዜ ረዘመብን የሚል ነው። በአብዛኛው ወታደራዊ አገልግሎቱ ደክሞንና ሰልችቶን ነው ከሀገር የምንወጣው ነው የሚሉት። የምጣኔ ሀብት ችግር እንዳስመረራቸውም የሚናገሩ አሉ። የፖለቲካ ነጻነት ባለመኖሩ ወጣን የሚሉም አሉ። አብዛኞቹ የሚያቀርቡት ምክንያት ግን የወታደራዊ አገልግሎት ጊዜው ረዘመብን፣ አስመረረን የሚል ነው።
ፕሬዚደንት ኢሳያስ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ልቡ ያልተረጋጋ ሰው ሀገር ውስጥም ሆኖ ስለማይረጋጋ ለሀገሪቱ የሚያበረክተው ነገር የለም፣ ስለሆነም ለሀገሪቱ ብዙም የሚያጎድሉት ነገር የለም ማለታቸውን በሚመለከት ዶክተር ኪዳነ ሀገሪቱ አብዝታ የምትጎዳ ይመስለኛል ብለዋል።
ብዙ መስለን ግን ሀገር ብዙሕ ያ ትጉዳ ምክንያቱ መንእሰያታ ቅድሚ ኩሉ ነቶም መንእሰያት ብዙሕ ችግር ይዘጋጥሞ ማባሕሪ
እንደሚመስለኝ አገሪቱ አብዝታ ትጎዳለች። ምክንያቱም ከሁሉም በፊት ወጣቶቹ ብዙ ችግር ነው የሚገጥማቸው። ባህር የሚውጣቸውና በምድረ በዳ ብዙ ስቃይ የሚያሳልፉ አሉ። ይህ ሁሉ ስቃይ እንደደረሰባቸው የሚገጥማቸውን ችግር ሳይጠቅሱ አገሪቱ አትጎዳም የሚለው አነጋገር በጣም ቅር ያሰኛል። ከዛም ሌላ ወጣቶቹ የሚወጡት በጎረቤት ሀገሮች ሴራና የተሻለ ደሞዝ ፍለጋ ከሆነ ለምን በበለጠ ኤርትራውያንን ሊስብ ቻለ? እንደዛስ ከሆነ ለምን ኤርትራ ልትታገለው አልቻለችም? ስለሆነም ፕሬዚዳንት ኢሳያስ የሰጡት መልስ አጥጋቢ ሆኖ አልተሰማኝም።
ፕሬዚደንት ኢሳያስ ከሀገር ስለሚወጡት ኤርትራውያን ሲናገሩ በህዝብ ገንዘብ ተምረው ሀገርን ጥሎ መሄድ እንደ አይን ያወጣ ሌብነት አድርጌ ነው የማየው ያሉትን በሚመለከት ዶክተር ኪዳነ መንግስታብ የሚሉት አላቸው።
ካብ አፍሪካ ሀገራት ምሁራት ብሬን ድሬን ዝበሃል አሎ አብ አዶም ተማሂሮም ዝበለጸ ደሞዝ
አፍሪካ ውስጥ በሀገራቸው ተምረው በውጭ ሀገሮች የተሻለ ደሞዝ ስለሚያገኙ ጥለው የሚሄዱበት ሁኔታ አለ። ብሬን ድሬን የሚባል ነገር አለ። የተማሩ ሰዎች አገርን እየጣሉ መውጣት ማለት ነው። እነዚህ በሀገራቸው ገንዘብ የተማሩ ሐኪሞች፣ ፕሮፌሰሮችና ሌሎች ምሁራን አገራቸውን ጥለው በመሄድ ሌሎች አገሮችን ያገለግላሉ በሚል ሌብነት ነው የሚለው አጠቃቀም በእነሱ ላይ ቢውል አንድ ክርክር ነው። የኤርትራን ሁኔታ ስንመለከት ግን አገራቸውን እየጣሉ የሚወጡት ሰዎች ግማሾቹ ከእረኝነት ወደ ብሔራዊ አገልግሎት ሄዱ፣ አንዳንዶቹ 12ኛ ክፍል አጠናቀው ሌላ ትምህርት ያልቀጠሉ ናቸው። እነዚህ ሰዎች የተሻለ ኑሮ እናገኛለን በሚል ስስት ወጡ ብሎ ለመናገር አይቻልም። ዋናው ምክንያት አድርገው የሚያቀርቡት ብሔራዊ አገልግሎት አስመረረን የሚል ነውና ፕሬዚዳንት ኢሳያስ ራሳቸው እነዚህ ውጭ ሀገራት ሄደው ምን አይነት ስራ ያገኛሉ የሚል ጥያቄ አቅርበዋል። በመልሳቸው ላይ በሌሎች ሀገሮች ሄደው ደህና ስራ ለማግኘት የማይችሉ ከሆነ ደግሞ ጥለው በመሄዳቸው ሌቦች ናቸው ማለቱ እርስ በርሱ የሚጋጭ አነጋገር ሆኖ ነው የተሰማኝ።
ዶክተር ኪዳነ መንግስታብ ኤርትራውያን ሀገራቸውን እየጣሉ እንዳይወጡ ሊደረጉ ስለሚችሉ ነገሮች ጠቁመዋል።
መጀመርታ ብዙሕ መሰረታዊ ለውጥ ክግበር ይከኣል ምክንያቱ ዘንታዩ እቲ አገልግሎት
በመጀመሪያ ደረጃ ብዙ መሰረታዊ ለውጦችን ማድረግ ያስፈልጋል። ማድረግ ይቻላል። በኤርትራ ያለው ብሔራዊ አገልግሎት ካለ ገደብ መሆኑ ቀርቶ አገልግሎታቸውን የፈጸሙ ሰዎች በሌሎች እየተተኩ ወደ መደበኛ ስራቸው እንዲመለሱ ማድረግ ያስፈልጋል። እንዲህ አይነት አሰራር ቢኖር ኖሮ ረዘመብን፣ ደከመን የሚል ምሬት ባልመጣ ነበር። በውጭ አገሮች የትምህርት ዕድል ያገኙት ኤርትራውያን ወደ አገራቸው እንዲመለሱ የሚያበረታቱ ነገሮችንም ማድረግ ይቻላል። ምክንያቱም ከዚህ ቀደም የተደረጉ ጥናቶች እንደሚያመለክቱት እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ ዓመታት የነበረውን ሁኔታ ብንመለከት ኤርትራ ከፍተኛ ትምህርት ከምትልካቸው ተማሪዎች 80% ወደ አገራቸው ይመለሱ ነበር። ይህ እንግዲህ ገደብ አልባ የሆነው ብሔራዊ አገልግሎት ከመተግበሩ በፊት መሆኑ ነው። አሁን ግን የተማሩ ኤርትራውያን ወደ አገራቸው መመለስ ይቅርና ያልተማሩትም አገሪቱን ጥለው እየወጡ ነው። ስለሆነም በጥናት ላይ የተመሰረተ መፍትሄ ነው ማግኘት የሚያስፈልገው።
ኤርትራንና ኢትዮጵያን ለማቀራረብ የእርቅ ሙከራዎች እየተካሄዱ እንደሆነ በሚዲያዎች ተጠቅሷልና ሀቅነት አለውን ለሚለው ጥያቄ ፕሬዚደንት ኢሳያስ እንደዛ የሚባል ነገር የለም ብለዋል።
ከም ዝባህል ነገር የለም ወያነ ሲ ሳብ ጠፍሲ ኮሚላ ዳርጋ ሓስብ ክትብልያ ናይ
እንደዛ የሚባል ነገር የለም። ወያነ እስከምጠፋበት ጊዜ ድረስ እንደዛ ስትል ትኖራለች። ህዝባዊ ግንኙነት ወይም ተቀባይነት ብልጫ ለማግኘት አስባ ነው። እኛ የኮሚሽኑን ውሳኔ ተቀብለናል። ንግግር ብቻ ነው የምንፈልገውና ሸምግሉን እየተባለ ያልተንኳኳ በር የለን። እኛ ግን ሰልችቶናልና ልንሳሳት አንችልም። ከህዝብ ግንኙነት ጨዋታ የምታገኙት ነገር የለም። የትም አትደርሱም ለማለት ነው የሚቻለው። ጊዜያችሁን ባታጠፉ ይሻላቸዋል።
ዶክተር ኪዳነ በበኩላቸው የኢትዮጵያና የኤርትራ ግንኙነት እንዲሻሻል ምን መደረግ አለበት ለሚለው ጥያቄ በመጀመሪያ ደረጃ የድንበሩ ኮሚሽን የሰጠው ውሳኔ በተግባር ላይ መዋል አለበት ብለዋል።
እታ መጀመርታ ታ ናይ ኮሚሽን ብናተ ሪቶ ታ ኮሚሽን ዝሃባ ፍርዲ ናይ ቱዶብ ኣብ ተግባር ኩ
እኔ እምነት በመጀመሪያ ደረጃ የድንበሩ ኮሚሽን የሰጠው ውሳኔ በተግባር ላይ መዋል አለበት። የተበየነው ነገር ይግባኝ የማይባልበት ጉዳይ ከሆነ ከመተግበር በስተቀር ሌላ አማራጭ የለም። ምክንያቱም ሁለቱም ይግባኝ እንዳይባል ተስማምተዋልና። ሌላው ደግሞ የሁለቱም ሀገሮች መንግስታት የሁለቱም ሀገሮች ግንኙነት መቋረጥ በህዝባቸውና በኢኮኖሚያቸው ላይ ያደረሰውን ችግር ተገንዝበው የተሻለውን ነገር መምረጥ ይገባቸዋል። ሁለቱም ሀገሮች የተሻለ ግንኙነት ቢኖራቸው ኖሮ ኢኮኖሚያቸው አሁን ካለው በብዙ ጥፍ ሊዳብር በቻለ። ስለሆነም የሁለቱም ሀገሮች መንግስቶች ግንኙነታቸውን ለማሻሻል መጣር አለባቸው። ህዝብን ሊጠቅምና የህዝቡን ችግር ሊፈታ የሚችል መንገድ ይመርጣሉ የሚል ተስፋ አለኝ።
ኢትዮጵያ ድንበሩን ለማካለልም ሆነ ግንኙነት ለማሻሻል ለመነጋገር ዝግጁ እንደሆነች በተደጋጋሚ ገልጻለች። ኤርትራ ደግሞ መጀመሪያ ድንበሩ ይካለልና ከዛ በኋላ መነጋገር እንችላለን ትላለችና እነዚህን አቋሞች እንዴት ማስታረቅ ይቻላል ለሚለው ጥያቄ ዶክተር ኪዳነ መንግስተአብ
እቲ ክልቲው መርገጢ ቀራረብ ዝኽእል ይመስለኒ እቲ ሽግር ዘሎ እንታይ ናይኮን
የሁለቱንም አቋሞች ለማቀራረብ የሚቻል ይመስለኛል። እንደሚመስለኝ ችግሩ ተሳስቼም ሊሆን ይችላል፣ ግን ኢትዮጵያ መጀመሪያ መነጋገር አለብን በሚትልበት ወቅት እንዲነጋገሩባቸው የምትፈልግባቸውን ነጥቦች በዝርዝር ብታስቀምጥ ኤርትራ በተነሱን ነጥቦች ላይ ለመነጋገር ዝግጁ ትሁን አትሁን ለማየት በቻልን ነበር። ኢትዮጵያ መጀመሪያ መነጋገር አለብን ስትል የድንበሩን ውሳኔ ለመቀየር ነው ወይስ ለመቀየስ ወይም ደግሞ ስለወደፊቱ ግንኙነት ነው የሚነጋገሩት ለሚለው ጥያቄ መልስ አላገኘሁም።
የዩናይትድ ስቴትስንና የኤርትራን ግንኙነት ማሻሻልን በሚመለከት ሄርማን ኮሆን ኤርትራን ከቅዝቃዜው እናስገባት በሚል ርዕስ የጻፉትንና ሌሎች ስለደገፉት የዩናይትድ ስቴትስና የኤርትራ ግንኙነት እንዲሻሻል ሀሳብ ስለሚያቀርበው ነጥብ ፕሬዚደንት ኢሳያስ ተሳልቀውበታል።
ንኤርትራስ ካብ ቁሪ ከነውፃይና ቁሪ ብሓንጎልካ ዲ ዘለ ዋላ ቁሪ ለብዚ ና
ኤርትራን ከብርዱ ወደ ውስጥ እናስገባት የሚለው አቀራረብ ምን ማለት ነው? ብርዱ ጭንቅላታቸው ውስጥ ነው ያለው ወይስ እኛ ብርድ ላይ ነው ያለ ነው? የቋንቋ አጠቃቀም ራሱ የሚያስገርም ነው።
ዶክተር ኪዳነ መንግስተአብ ግን ፕሬዚደንት ኢሳያስ እገዳውን ካቆሙት ከዩናይትድ ስቴትስ ጋር ግንኙነት መቀጠሉ አስፈላጊ ነው የሚል መልስ ሊሰጡ ይችሉ ነበር ሲሉ አስገንዝበዋል።
ድና ምስ አሜሪካ የድሌና እዩ ጽቡቅ ነይሩ ትእገዳ እንተ አቋሪጾሞስ
እገዳው ከተነሳ ከዩናይትድ ስቴትስ ጋር ግንኙነት መቀጠሉ አስፈላጊ ነው፣ ድሮውንም ቢሆን ማዕቀብ የተጣለብን መሰረት በሌለው ክስ ነው የሚል መልስ ለመስጠት ይችሉ ነበር።
ዶክተር ኪዳነ አያይዘውም የነ ዴቪድ ሽን አቀራረብ ጥሩ ይመስለኛል፣ ይሁንና ይህን ሀሳብ ያቀረቡት በአሜሪካ ፖሊሲ ላይ ተሞርክዘው ነው ወይስ በራሳቸው እንደ ምሁራን የሚለውን ነጥብ ለማወቅ ያዳግታል ብለዋል።
ዝኾነ ኮይኑ ግን እቲ ናይ ኣሜሪካን ናይ ኤርትራን ዝምድናታት ንኸመሓይሽ
ያም ሆነ ይህ ግን በመሰረቱ የኤርትራንና የዩናይትድ ስቴትስን ግንኙነት ለማሻሻል የሚያስችሉ ነገሮች ቢደረጉ መልካም ነው። ከዚህ አልፎ ግን ከአሜሪካና ከአውሮፓ ይልቅ የአፍሪካ ቀንድ አገሮች በመካከላቸው የሚኖረው ግንኙነት ነው ዋናው። የራሳቸውን ግንኙነት ካላዳበሩ በስተቀር ከአውሮፓና ከአሜሪካ ጋር ግንኙነት ለመመስረት እነሱ የሚያቀርቡላቸውን የፖሊሲ መመሪያዎች እስከ ተገበሩ ድረስ ብቻ ነው ሊሰራ የሚችለው። የራሳቸውን ነጻነት ለመጠበቅ የሚሞክሩ ከሆነ እምነታቸው ከበለጸጉት ሀገሮች ጋር የሚጋጭ ከሆነ ግንኙነቱ አይጸናም።
ዶክተር ኪዳነ መንግስተአብ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ፣ ታንክ ዩ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደግመኛው ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ደሳለኝ መኮንን ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት።
This program has come to you from the Voice of America, Washington.